የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰው በጣም በቃ ቢቸግራቸው ቢለቋቸው ራሱ ዩኒቨርሲቲዎች በቃ እኛ ቤት አንድ ሁለት ልጅ የወሰን እኛ ቤት በቃ ተቆያላችሁ ችግር የለም ምናምን እያሉ በጣም ሰፖርት እያደረጉን ነበረ። እሱ በጣም ተባብሮናል።
ያው ትንሽ ያው ይከብድ ነበረ። ያው መብራት አልነበረም ባንክ ቤት ምናምን እኚህ ነገሮች ትንሽ ያስቸግሩ ነበር። ያው ገንዘብም ጨርሰን ስለነበረ
በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ ከነበሩና ወደ አዲስ አበባ መመለሳቸውን ሳይንስና ከፍተኛ ትምህርት ሚኒስቴር ካስታወቃቸው ቁጥራቸው ከ10,000 በላይ የሚደርሱ ተማሪዎች ውስጥ ናቸው። የሰማችሁትም የነበረውን ሁኔታ አስመልክቶ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደውን ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
እውነት ለመነጋገር የደሴ ህዝብ እንግዳ ተቀባይነቱ በተጨባጭ በተግባር ያየንበት ሁኔታ ነው ያለው። ሽሮ በርበሬ በመንግስት በኩል አይቀርብም። ማህበረሰቡ ካለው ነገር ላይ የሽሮ በርበሬ እያቀረበ፣ ዘይት ጭምር እያቀረበ፣ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ አለ።
ግጭት ባለባቸው አካባቢዎች የተፈናቀሉ ሰዎችን ይዞታና ሁኔታ አስመልክቶ ከተሰጠ አስተያየት የተወሰደ ነው። የሰማችኋቸውም የደቡብ ወሎ አደጋ መከላከል ስራ አመራር ጽህፈት ቤት ኃላፊ አቶ መሳይ ማሩ ናቸው። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ነሐሴ 7 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከፕሮግራም አቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብሬያችሁ እቆያለሁ። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ውስጥ በተለይ በትግራይና አጎራባች ክልሎች ውስጥ ካለው ግጭት በተያያዘ ልዩ ልዑካቸውን ወደ ኢትዮጵያ እንደሚልኩ ተገልጿል። ጽዮን ግርማ ተጨማሪ አላት።
የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ልዩ ልዑካቸው አምባሳደር ጄፈሪ ፌልትማን ወደ ኢትዮጵያ እንዲሄዱ የጠየቋቸው መሆኑን ብሔራዊ የጸጥታ አማካሪው ጄክ ሱሊቫን በትዊተር ገጻቸው ላይ ባወጡት መልእክት አስታውቀዋል። ለወራት የዘለቀው ጦርነት አንዲትን ታላቅ ሀገር ወደ በረታ መከራና መከፋፈል እየወሰዳት ነው ያሉት ሱሊቫን ሁኔታው በሌላ ጦርነት እንደማይሽር አሳስበዋል። ሁሉም ወገኖች በአፋጣኝ ወደ ድርድር ጠረጴዛ እንዲገቡ ጠይቀዋል። በሌላ በኩል ወደ ትግራይ አጎራባች ክልሎችም ፈጥኖ እየተዛመተ ያለው ጦርነት በአፍሪካ በህዝቧ ብዛት ሁለተኛ በሆነች ሀገር ውስጥ እያደገ የሚሄድ ሰብአዊ ቀውስ መሆኑንም አሶሺየትድ ፕሬስ ዘግቧል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስን የጠቀሰው የኤፒ ዘገባ ትግራይ ውስጥ አሁንም በሚሊዮኖች የሚቆጠር ሰው የምግብና የሌሎችም አቅርቦቶች ችግር ላይ መሆኑን ጠቁሟል። ከትግራይ የተነሱት ተዋጊዎች ወደ አማራና አፋር ክልሎች በመዝለቃቸው ምክንያትም በሁለቱ ክልሎች ውስጥ በመቶዎች ሺዎች የሚቆጠር ሰው መፈናቀሉን ዘገባው አመልክቷል። የኢትዮጵያ መንግስት ሽብርተኛ ብሎ የፈረጀውና ሀገር ለማፍረስ የተንቀሳቀሰ ነው ያለውን ህወሓትና ተዋጊዎቹን ለአንዴና ለመጨረሻ ጊዜ ለማስቆም በሚል ለዜጎቹ ጥሪ ያደረገ ሲሆን ተዋጊዎቹ ኃይሎች ደግሞ አስፈላጊ ከሆነ አዲስ አበባን እስከ መቆጣጠር እንደሚዋጉና መንግስቱን በኃይል እንደሚያስወግዱ ዝተዋል። በዚህ ሁኔታ ውስጥ ከነገ በስቲያ እሁድ ወደ ኢትዮጵያ ሄዳሉ የተባሉት የፕሬዚዳንት ባይደን ልዩ ልዑክ አምባሳደር ፌልትማን ጅቡቲና የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገረው ዩናይትድ አረብ ኤምሬቶች እንደሚዘልቁ ተገልጿል።
ጽዮንን ለዘገባው አመሰግናለሁ። የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ ከሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት ከፈረጀው ራሱን የኦሮሞ ነጻነት ጦር ብሎ ከሚጠራው የታጠቀ ቡድን ጋር ለመስራት ስምምነት የደረሰው ሀገርን እና ህዝብን ወደ ገደል እየከተተ ያለ የጥፋት ኃይል ያለውን በጠቅላይ ሚኒስትር አብይ የሚመራውን የኢትዮጵያ ፌዴራል መንግስት ለመዋጋት ነው ሲል የፌዴራሉ መንግስት በአሸባሪነት የፈረጀውና ክልሉን እያስተዳደረ ያለው ህወሓት ባወጣው መግለጫ አስታወቀ። በአፋር ክልል በንጹሃን ላይ የደረሰውን ፍጅት በገለልተኛ ዓለም አቀፍ ተቋም እንዲጣራ እንደሚፈልግም በመግለጫው አመልክቷል። ሙሉጌታ አጽብሃ ዝርዝሩን ይዟል።
መግለጫው ስምምነት ላይ የተደረሰው ሀገርና ህዝብ ወደ ገደል እየከተተ ያለው የጥፋት ኃይል የአብይ አህመድ ቡድን ብሎ የጠራው የፌዴራሉ መንግስት ለመዋጋት መሆኑ ነው የገለጸው። ይህ ስምምነት ቀጣይ የሀገሪቱ ጉዞ የተቃና ለማድረግና ከሌሎች ጋር ለመተባበር እንጂ ለማንኛውም ህዝብ ያነጣጠረ አይደለም ብሏል። ሌሎች ህዝቦችም ለስምምነቱ እንዲተባበሩ ጠይቋል። ህወሓትና የኦሮሞ ነጻነት ግንባር ሰራዊት መንግስት ሸኔ ብሎ የሚጠራው ኃይል በኢትዮጵያ ፓርላማ በአሸባሪነት የተሰየሙ መሆኑ ይታወቃል። በአፋር ክልል በንጹሃን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው በማለት መግለጫው ከሷል። ሰራዊቱም በስነ ምግባሩ የታወቀ ሰላማዊ ሰዎች ላይና ታሪካዊ ቅርሶች ላይ ጉዳት እንዳይደርስባቸው የሚከላከል ነው ብሏል። በአፋር ክልል በሰላማዊ ዜጎች ላይ ደረሰ የተባለው ጉዳት በገለልተኛ ዓለም አቀፍ ተቋም እንዲጣራ የጠየቀው መግለጫው ለዚህም የክልሉ መንግስት እንደሚተባበር ነው የገለጸው። በሌላ ዜና የትግራይ ኃይሎች በወልዲያ ወረታ መስመር ጥቃት በማካሄድ ንፋስ መውጫ ከተማ መቆጣጠራቸው የሰራዊቱ ወታደራዊ ኮማንድ ገልጿል። ኮማንዱ ጨጩሆ እንዲሁም ደብረ ዘቢጥ የተባሉ አካባቢዎችም ከኢትዮጵያ መከላከያ ሰራዊትና አማራ ልዩ ኃይሎች ተዋግቶ ማስለቀቁ አስታውቋል። በትናንትናው ዕለት የአማራ ብልጽግና ባወጣው መግለጫ በወልዲያና ንፋስ መውጫ አካባቢ ሾልኮ የገባ ኃይል ተደምስሷል ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት በትናንትናው ዕለት በጠራው ጋዜጣዊ መግለጫ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል ማስታወቁ ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ምርጫውን ሳታዘገይ እንድታካሂድ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አሳስበዋል። ስመኝሽ የቆየ በቪኦኤ የተባበሩት መንግስታት ድርጅት ሪፖርተር በማርግሬት በሽር የተጠናቀረውን ዜና ታቀርበዋለች።
ጽንፈኛ እስላማዊ ታጣቂዎች ጥቃት እናደርሳለን ብለው እየዛቱ ቢሆንም ሶማሊያ በተደጋጋሚ ያዘገየቻቸውን ሀገራዊ ምርጫዎች በመጪው ጥቅምት እንድታካሄድ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አሳስበዋል። የተባበሩት መንግስታት ድርጅት የሶማሊያ ልዩ ተወካይ ጄምስ ስዋን ለጸጥታው ምክር ቤት ባደረጉት ገለጻ ላይ አልሻባብ እየሰነዘረ ባለው ዛቻ ምክንያት በምርጫው ደህንነት ዙሪያ ዝግጅት ማድረጉ አስፈላጊ ነው ብለዋል። አልሻባብ በተለይ በደቡባዊ ምዕራብ ክፍለ ሀገር የሽብርተኛ ጥቃት እየፈጸመ ነው። ታጣቂዎቹን በማሰማራት ሰርጎ ገብ ጥቃቶችን ማድረሱንና ማህበረሰቦችን መክበቡን የመሳሰሉ አድራጎቶችን እየፈጸመ ነው ብለዋል። የአፍሪካ ህብረት ልዩ መልእክተኛ ፍራንሲስኮ ማዲያራም በበኩላቸው ለጸጥታ ምክር ቤቱ ባደረጉት ንግግር የጋራ ትኩረታችን መሆን ያለበት ታጣቂዎች የምርጫ ስርዓቱን እንዳያደናቅፉ መከላከል ነው ብለዋል። አልሻባብ በሞቃዲሾም ሆነ በሌሎችም አካባቢዎች ምርጫውን ለማሰናከል የተንኮል አድራጎት በመፈጸም ላይ ነው ያሉት የአህጉራዊው ህብረት ልዩ ተጠሪው ማዲያራ ታጣቂው ቡድን ሰዎችን እየጠለፈ በአደባባይ እየረሸነ መሆኑን መዝግበናል ሲሉ አመልክተዋል። በተለይም የማህበረሰብ አዛውንቶችን በምርጫው እንዳይሳተፉ እያለ ማስፈራራቱ በእጅጉ አሳስቦናል ሲሉም አስታውቀዋል። ሶማሊያ የሚገኘው የመንግስታቱ ድርጅት የፖለቲካ ተልእኮ በሀገሪቱ በዚህ የአውሮፓ ዓመት 2021 ብቻ 321 ሲቪሎች መገደላቸውን መመዝገቡን ገልጾ አብዛኞቹ የተገደሉት በአልሻባብ ታጣቂዎች እጅ እንደሆነ ተናግሯል። በሀገሪቱ መንግስትና በተቃዋሚዎች መካከል ባለው አለመግባባት የተነሳ ምክር ቤታዊና ፕሬዝዳንታዊ ምርጫዎች ከየካቲት ወር ጀምሮ በተደጋጋሚ ሲዘገዩ ቆይተዋል። የስልጣን ዘመናቸው ከሚፈቅድላቸው ገደብ አልፈው ስልጣን ላይ ለመቆየት የፈለጉት የሀገሪቱ ፕሬዝዳንት መሐመድ አብዱላሂ ፎርማጆ ታማኝ ደጋፊዎችና በተቃዋሚዎች መካከል ባለፈው ሚያዝያ ግጭት ተቀስቅሶ የነበረ ሲሆን ግጭቱ ያቺን ሀገር ወደ ሌላ የእርስ በርስ ጦርነት አዙሪት እንዳይገፋት ተሰግቶ እንደነበርም አይዘነጋም። ግንቦት መጨረሻ ላይ ከተደረሰ ስምምነት በኋላ ግን ሶማሊያ ምርጫዎቹን ለማካሄድ እንቅስቃሴ ጀምራለች። በማርግሬት በሽር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ወደ ደቡባዊ አፍሪካ በሚወስደን ዜና ደግሞ ትናንት ዛምቢያ ውስጥ የተካሄደው ምርጫ ተፎካካሪዎች ከአስሩ ክፍላተ ሀገር የድምፅ ውጤት እስከምናሰባስብ በትዕግስት ይጠብቁን ሲል አስመራጭ ኮሚሽኑ ተማጽኖ አቅርበዋል። በዋና ከተማዋ በሉሳካ ጨምሮ እጅግ ብዙ ሕዝብ ድምፁን እንደሰጠ ነው የተዘገበው። መጠነ ሰፊ የጸጥታ ኃይል የጦር ሰራዊት ወታደሮችም ጭምር መሰማራታቸው የተቃዋሚ ደጋፊዎች ወጥተው ድምጽ ከመስጠት ይቆጠባሉ የሚል ስጋት የነበረ ቢሆንም ድምጹን ከሰጠው መራጭ ብዛት አንጻር ያ የሆነ አይመስልም ብሏል በዚያ እየዘገበ ያለው የቪኦኤ ባልደረባችን። አንዳንድ ቦታ ሁከት እንደነበረ ቢገለጽም ድምጽ አሰጣጡ በአብዛኛው ሰላማዊ እንደነበረ ነው ያመለከተው። የምርጫ ኮሚሽኑም በምርጫው ዕለት አንድ ሰው እንደሞተ ተናግሯል። ፖሊስ ምርመራ ይዟል። የሀገር ውስጥና ዓለም አቀፍ ታዛቢዎችም ምርጫው ግልጽና ሰላማዊ ነበር ብለዋል። ወደ ኮቪድ-19 ዜናዎች ስንሻገር ብሪታንያ ለአፍሪካ ሀገሮች የላከቻቸው የኮቪድ-19 ክትባቶች መድረሳቸውን ጋቪ በሚል ምህጻረ ቃል የሚጠራው ለክትባቶች ተደራሽነት የሚሰራው ድርጅት አስታወቀ። ለዛምቢያ 119,200፣ ለዲሞክራሲያዊት ኮንጎ 51,840 የአስትራዜኒካ ክትባቶች በዛሬው ዕለት ይገባሉ ተብሎ መጠበቁን ነው ያስታወቀው። ኢትዮጵያን፣ ዩጋንዳንና ኬንያን ጨምሮ ለ11 ሀገሮች የኮቪድ-19ን ለመዋጋት ይችሉ ዘንድ ሀገራቸው የላከችው 3 ሚሊዮን ክትባት እየደረሰ ነው ያሉት የእንግሊዙ የውጭ ጉዳይ ሚኒስትር ዶሚኒክ ራብ፣ ይህም በኮቫክስ አማካይነት ልንለግስ ቃል ከገባ ነው 80 ሚሊዮን ክትባት የመጀመሪያው ነው ብለዋል። በኮቫክስ በኩል የሚላከው የመጀመሪያው የብሪታንያው የአስትራዜኒካ ክትባት ኢትዮጵያን ጨምሮ ለበርካታ የአፍሪካ ሀገሮች በቀጣዮቹ ቀናት ውስጥ ይደርሳል ተብሏል። የእንግሊዙ የውጭ ጉዳይ ሚኒስትር ሲናገሩ የክትባት እርዳታውን የምናደርገው በዓለም ዙሪያ ሰው ሁሉ ከቫይረሱ ሳይጠበቅ ብቻውን ሊጠበቅ የሚችል ከቶም እንደማይኖር ስለምናውቀው ነው ብለዋል። የኢትዮጵያን የክትባት ሂደትና የወረርሽኙን ይዞታ በተመለከተ ደግሞ ከጤና ሚኒስቴር ባገኘነው ዕለታዊ መረጃ መሰረት በሀገሪቱ እስካሁን 2,302,496 ሰዎች እስከ ትናንት ድረስ ባለው ጊዜ ተከትበዋል። አጠቃላዩ የቫይረሱ ተጋላጮች ቁጥር 287,184 እንደደረሰ ነው መረጃው የሚያሳየው። ከመካከላቸው ከ17,795 በስተቀር የተቀሩት ያገገሙ እንደሆኑም መረጃው ይጠቁማል። የጤና ሚኒስቴር በሀገሪቱ ሶስተኛ ዙር የስርጭት ማዕበል መከሰቱንና ጥንቃቄ እንዲደረግ እያሳሰበ ነው። ለቫይረሱ የሚጋለጡትና ለህልፈት የሚዳረጉት እንዲሁም ጽኑ ህሙማን ክፍል የሚገቡትም ቁጥር እያሻቀበ መሆኑን አስታውቋል። ባለፈው ማክሰኞ የሚኒስቴሩ የኮሚኒኬሽንስ ዲሬክተር ዶክተር ተገኔ ረጋሳ ለባልደረባችን ለፀሐይ ዳምጠው የሚከተለውን ነበር ያሉት።
ማስክ አጠቃቀም በጣም እንደወረደ ነው የሚያሳየው። የዳሰሳ ጥናቶች አሉ። እንግዲህ ከስርጭት አንጻር ያለው እንግዲህ ቫይረሱ የሚገኝባቸው ሰዎች 500 እና ከዛ በላይ 600 እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል። በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር ማሻሻል፣ ሁሉም ህብረተሰባችንም የሚመለከተው አካል በተለይ ምሳሌ በመሆን የአፍና የአፍንጫ መሸፈኛ ማስክ ማድረግ፣ አላስፈላጊ መሰባሰቦችን ማስቀረት፣ መቀነስ፣ ካልተቻለም ደግሞ በመመሪያው መሰረት ርቀትን ጠብቆ ስብሰባዎችን ማድረግ ያስፈልጋል።
በአሁኑ ሰዓት የሚታየው በፍጥነት ተላላፊው ዴልታ የሚባለው የቫይረሱ ዝርያ ይሁን አይሁን ግን በእርግጠኝነት አልታወቀም፣ ክትትል እያደረግን ነን ብለዋል ዶክተር ተገኔ። በወረርሽኙ ዜና ወደ ዩናይትድ ስቴትስ ስንመለስ የምግብና የመድኃኒት ቁጥጥር ባለስልጣን ኤፍዲኤ የተዳከመ የሰውነት የበሽታ መከላከል አቅም ላላቸው ሰዎች የፋይዘር ወይም የሞደርና ክትባትን ለሶስተኛ ጊዜ እንዲከተቡ ፈቃድ ሰጥቷል። በመጨረሻም የአፍጋኒስታን ነዋሪዎችና ቤተሰቦች መላይቱን አፍጋኒስታንን ለመቆጣጠር እየገሰገሰ ያለውን የታሊባን ኃይል እየሸሹ ናቸው። ታሊባኖች ዛሬ ባወጡት መግለጫ ምሽቱን ባካሄዱት ጥቃት በአፍጋኒስታን ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርን ጨምሮ በሰሜን ምስራቅና ደቡብ ያሉ 5 ዋና ዋና ከተሞችን በሙሉ መቆጣጠራቸውን አስታውቀዋል። የአፍጋኒስታን መንግስት የታሊባንን መግለጫ ባያስተባብልም ታሊባኖች በሳምንት ጊዜ ውስጥ ያሳዩትን ግስጋሴ የመንግስቱ ጸጥታ ኃይሎች ለመቆጣጠር እየተቸገሩ መሆኑ ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ነሐሴ 7 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን ታዲያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በቅድሚያም ወደ ዕለቱ አብይ ርዕስ። የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ካሉ 4 ዩኒቨርሲቲዎች 10,164 ተማሪዎችን ማስወጣቱን አስታወቀ። ከክልሉ ከወጡት ተማሪዎች መካከል ለአሜሪካ ድምፅ አስተያየታቸውን የሰጡት የህወሓት ኃይሎች ክልሉን ከተቆጣጠሩ በኋላ ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ ስለ መምጣቱ ገልጠዋል። ይሁንና ህዝቡ ከጎናቸው ሆኖ ሲተባበራቸው እንደነበር ነው የተናገሩት ተማሪዎቹ። ከዚህ በኋላ ቀድሞ ይማሩበት ወደነበሩበት ዩኒቨርሲቲ ተመልሰው ትምህርታቸውን የመከታተል ፍላጎት እንደሌላቸውም አመልክተዋል። የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት ባወጣው መግለጫ የ2013 ዓ.ም ተመራቂ የሆኑ የመቀሌ፣ የአክሱም፣ የራያና የአዲግራት ዩኒቨርሲቲ ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትና የሚመረቁበት ሁኔታ እንደሚመቻችም አስታውቋል። ከተመራቂዎች ውጪ ስላሉት ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ኬኔዲ አባተ።
የሳይንስና ከፍተኛ ትምህርት ሚኒስቴር እስከ ትናንት ነሐሴ 6 በነበሩት 3 ሳምንታት ጊዜ ውስጥ በትግራይ ክልል ካሉ የመቀሌ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች 10,164 ተማሪዎችን ማስወጣቱን በፌስቡክ ገጹ አስታውቋል። በክልሉ ከሚገኙ ዩኒቨርሲቲዎች ከወጡ ተማሪዎች መካከል ተማሪ ገሊላ ሸዋፈራውና ተማሪ ናትናኤል ግርማ ይገኛሉ። በመቀሌ ዩኒቨርሲቲ አይደር ካምፓስ 3ኛ ዓመት የሕክምና ተማሪ የሆነችው ገሊላ የህወሓት ኃይሎች መቀሌን ከተቆጣጠሩ በኋላ በተማሪዎች ዘንድ ከፍተኛ ስጋት እንደነበርና በርካታ ተማሪዎችም በራሳቸው መንገድ መውጣት ጀምረው እንደነበር ትናገራለች።
እንደገቡ መቼ ነበር? በነጋታው ኔትወርክ ጠፋ። ኔትወርክ ጠፋ፣ መብራትም ጠፋ፣ ከዚያ ባንክም ተዘጋ። በቃ በጣም ብዙ ጭፈራ ነበረ እና በቃ እኛ በጣም ግራ ገብቶ ነበር። ምንድነው ምን ሆነ ምናምን ብለን ራም በቃ ተማሪ ላይ ተረብሾ ነበር። ከዛ ግን በቃ ቀስ በቀስ ሲታይ የሆነ ደስታ ነው እንጂ እኛን ሀርም ለማድረግ ማንም እንትን ያለ የለም፣ የሞከረም የለም። ትንሽ ቆይቶ በቃ ሳምንት ካለፈ በኋላ ትግራይ ልትገነጠል ትችላለችና አንድ ሀገር ትሆናለች ምናምን ተብሎ ከዛ በቃ ሰውም እየተነጋገረ ራሱ መኪና እያዘጋጀ በቃ መሄድ ጀመረ፣ ቀስ በቀስ ማለት ነው። ከዛ በቃ ይህንን ሲያይ ዩኒቨርሲቲው ስብሰባ ጠራ። እናንተ ምን ሆናችሁ ነው? እናንተ ልጆቻችን አይደላችሁ ወይ ብለው በቃ ውይይት ነበረ። እና አትጨነቁ እና አትሸበሩ፣ ዝም ብላችሁ ተማሩ ተባለ። ግን በጣም ብዙ ሰው ወጥቷል። ኦልሞስት አንዳንዱ ጋር ደግሞ 4-5 ብላም ተማሪ አንድ ክላስ ውስጥ ማለት ነው። እና ብዙዎቹ ወጡ። ከዛ መውጣትም ተከለከለ፣ ሻንጣ ይዞ መውጣት።
በአዲግራት ዩኒቨርሲቲ የ4ኛ ዓመት የሕክምና ተማሪ የሆነው ናትናኤል ግርማም እንዲሁ የኢትዮጵያ መከላከያ ሰራዊት ከክልሉ ለቆ መውጣቱ ከተሰማ በኋላ በተማሪዎች ዘንድ ከፍተኛ ስጋት የነበረ ቢሆንም እንደፈሩት የሚያሰጋ ነገር ግን እንዳልገጠማቸው ተናግሯል።
እዚህ ያለው ሰው ደግሞ በጣም ሲጨነቅ ነበረ። ያው እዛ ያለው ነገር ጥሩ አይሆንም ብሎ ስለሚያስቡ ወዲያውኑ ነበረ መከላከያ እንደለቀቀ ልዩ የትግራይ ልዩ ኃይል ግቢውንም ምናምን የተቆጣጠረው። ከዛ በኋላ ያለው ጊዜ በደንብ ሰላማዊ ነበረ። ማለት ምንም ከተማ ውስጥም ግቢ ውስጥም ምንም ችግር አልነበረም። ያው አብረን ነበረን። ያው እዛም ከኛ ጋር አብረው እዛ ሲያዙ ምናምን ነገር ነበረ እና ያው እኛ እንደ ፈርተን ነበረ። ያው እንደዚህ መከላከያ ለቆ ሲወጣ ምናምን፣ ግን እነሱ ከገቡ በኋላ ምንም ያው እንደፈራ ነው መጥፎ ነገር ምንም አላጋጠመንም። ኢቨን ከተማ ምናምን ራሱ እንወጣ ነበረ ዝም ብለን።
ተማሪ ገሊላ ሸዋፈራውና ናትናኤል ግርማ ለቪኦኤ በስልክ በሰጡት አስተያየት ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ መምጣቱን ገልጸዋል። ይሁንና በዚህ አስቸጋሪ ወቅት ሕዝቡ ከጎናቸው ሆኖ ሲረዳቸው እንደነበር ተናግረዋል።
እኛ በጣም ትንሽ ስለነበር አይደር ግቢ ነበር የምማረው። ለዛ ያው የምግብ እጥረት ብዙ አልነበረም ነበር። ያው ትንሽ ስለነበርም ማለት ነው። በጣም እስከ 20 አለ ምግብ አይዟችሁ ብለው በቃ ዳቦ በወጥ ምናምን ነበር ምን በላ። ግን በሌሎች ጊዜዎች በጣም ተቸግረው ነበር። በቀን አንድ ዳቦ እየበሉ ነበር። እንትን በኢንጂነሪንግ ቢዝነስ ግቢ ያሉት በቃ በጣም ተቸግረው ነበር። ብዙም ብዛትም ስላላቸው ምግቡን ለማዳረስ በጣም ቸግሯቸው ነበር። ከዛ ውጪ በጣም በቃ ሰው በጣም ቢቸግራቸው ቢለቋቸው ራሱ ዩኒቨርሲቲዎች አንድ ሁለት ልጅ የመሰለኛ ቤት በቃ ተቆያላችሁ ችግር የለም ምናምን እያሉ በጣም ሰፖርት እያደረጉን ነበረ። እሱ በጣም ተባብሮናል።
ያው ትንሽ ይከብድ ነበረ፣ ያው መብራት አልነበረም ባንክ ቤት ምናምን ያኚ ነገሮች ትንሽ ያስቸግሩ ነበረ። ያው ገንዘብም ጨርሰን ስለነበረ ምግብ ላይ ምናምን ያው ግቢው ግን ያለውን ያው እያቀረበ በተቻለው መጠን ያው ተመሳሳይ ምግብ ነበረ። ወር ከምናምን ስንበላ የነበረው ሩዝ ምናምን ያው ካላቸው አንጻር ስለሆነ ያው ምንም ለመኖር እኛም ደስ ብሎን ያው ስንበላ ነበረ። መጀመሪያው ሶስት የነበረ ከዛ በኋላ ምግብ እየቀነሰ ሲሄድ ተማሪን ያው ለማቆየት ሲባል ሁለቴ ያደረጉ በቀን በቃ እሱ ነበረ እንጂ ሌላ ምንም ያስቸገረ ነገር አልነበረም። ማህበረሰቡም የግቢ ሰራተኞች እንዲሁን በደንብ ሲተባበሩ ነበረም። ደሞዝ ኢቨን ያው አልነበራቸውም አንድ ሶስት ወር ምናምን ነገር ሳይከፈላቸው ነበረ። ግን ያው የካፌ ሰራተኞችም እስክንመጣበት ቀን ድረስ እየገቡ ምግብ እየሰሩልን ነበረና የትግራይ ህዝብን በጣም በሆነ
አስተያየት ሰጪዎቹ ከዩኒቨርሲቲያቸው ጀምሮ ከትግራይ ክልል በሚወጡበት ጊዜ በጉዞ ላይ ምንም አይነት ችግር እንዳላጋጠማቸውም ገልጸዋል። ወደ ዩኒቨርሲቲያቸው የመመለስ ፍላጎት እንደሌላቸውም ገልጸዋል።
አብዛኛው ሰው የለውም እዚህ እንመደባለን ብለን ነው የምናስበው እንጂ ማንም የመመለስ እንትን የለውም። ለዛም ነው ታብም ምናምን ሲያስ ጨርሰን የመጣ ነው።
አንቺ ሰውን በግልሽ?
አይ ወጭራ እዚህ በጣም ፋሚሊ ተጨንቆ ነበር በጣም እና ማንም የሚያነሳሳው ያለ አይመስለኝም።
ካለው ሁኔታ አንጻር አሁን ቤተሰብም ምናምን ብዙ ስለማይፈቅድ ብዙ ተማሪ ይመለሳል ብዬ አላስብም። ያው አሁንም ይበን ሄዳለሁ ብለ ፋሚሊ ስለማይፈቅድ ከዚህ ኋላ ሄድ አይመስለኝም። ብቻ ይከብዳል እንደገና ተመልሶ ወደ እዛ መሄድ።
እና ታዲያ አማራጭ ምንድን ነው የምታስቡት?
ያው ሞሼ አካባቢ የሆነ ምዝገባ ነገር ነበረ ምዝገባውናል። ያው እነሱ ድንገት መፍትሄ የሚሰጡን ከሆነ ይሰጡናል፣ ያው ማይሰጡንም ከሆነ ያው ትምህርታችንን ማቋረጥ ነው። ሌላ ምንም አማራጭ የለንም። ያው ብዙ ተማሪዎችን ያው እዛ ጓደኞችም እናወራለን እና እንደዚህ ሁሉም የሚሄድ ፍላጎቱ ስለሌላቸው ወይ በራሳችን በግላችን ሌላ ትምህርት ምናምን መጀመር ነው ያለን አማራጭ።
የሳይንስና ከፍተኛ ትምህርት ሚኒስቴር ባወጣው መግለጫ የ2013 ዓ.ም ተመራቂ የሆኑ የመቀሌ፣ የአክሱምና የአዲግራት ዩኒቨርሲቲዎች ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትንና የሚመረቁበትን ሁኔታ እንደሚያመቻችላቸው አስታውቋል። ከተመራቂዎች ውጭ ስላሉ ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ቪኦኤ በዚህ ጉዳይ ላይ ከሚኒስቴሩ ተጨማሪ መረጃ ለማግኘት በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም። የኢትዮጵያ መንግስት የተናጠል ተኩስ አቁም ማወጁን ገልጾ ጦሩን ከትግራይ ክልል ማስወጣቱን ካስታወቀ በኋላ በክልሉ ባሉ ዩኒቨርሲቲዎች የሚገኙ ተማሪዎች ጉዳይ ቤተሰቦቻቸውን ሲያስጨንቅ መቆየቱ ይታወሳል። የሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹን ከክልሉ ለማስወጣት ከተለያዩ አካላት ጋር በትብብር በመስራት ላይ መሆኑን በወቅቱ ከመግለጽ ባለፈ ያለው ነገር ባይኖርም ተማሪዎቹ መውጣት ስለመጀመራቸው ግን የተለያዩ መረጃዎች ሲወጡ ነበር። ሚኒስቴሩ በዛሬው መግለጫው በትግራይ ክልል ካሉ ዩኒቨርሲቲዎች 10164 ተማሪዎችን ያስወጣው ከፌዴራልና ከአፋር ክልል ፖሊሶች ጋር በመተባበር እንደሆነ ያስታወቀ ሲሆን እዚያው የቀሩ ተማሪዎች ስለመኖር አለመኖራቸው አልገለጸም። ትግራይ ውስጥ ያሉ ዩኒቨርሲቲዎች ባለፈው ወር በጀት መጨረሻቸውንና ከመንግስትም እንዳልተለቀቀላቸው አስታውቀው ከወሩ መጨረሻ በኋላ ለተማሪዎቹ ኃላፊነት እንደማይወስዱ አስታውቀው እንደነበር መዘገቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዕለቱ አብይ ዘገባ አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ባህር ዳር ይወስድናል። ጦርነት ከተቀሰቀሰባቸው የሰሜን ወሎ ዋግህምራ ብሔረሰብ ዞን እንዲሁም አፋር አካባቢዎች ተፈናቅለው ደሴ ከተማ ለሰፈሩ ቁጥራቸው ከ20 ሺ በላይ የሚደርሱ ሰዎች የዕለት ደራሽ ምግብ እርዳታ ማከፋፈል መጀመሩን የደቡብ ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት አስታወቀ። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በወልዲያና በጎንደር ግንባሮች እየተካሄደ ነው ባለው ጦርነት ሳቢያ የተፈናቀሉ ሰዎች ቁጥር ከሩብ ሚሊዮን እንደሚበልጥም አመልክቷል። ከስፍራው የተጠናቀረውን ዘገባ እንሆ።
የደቡብ ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ መሳይ ማሩ ለአሜሪካ ድምጽ ሬዲዮ እንደገለጹት ጦርነቱ መቀስቀሱን ተከትሎ ወደ ከተማው የሚገባው የህብረተሰብ ክፍል ከዕለት ዕለት እየጨመረ ነው። በርካቶቹ ቤተሰብ ጋር የተወሰኑት በራሳቸው ወጪ አልጋ ይዘው መጠለላቸውን የጠቆሙት ኃላፊው የተወሰኑት ደግሞ ከተማ አስተዳደር ውስጥ በተዘጋጀላቸው መጠለያ ጣቢያ እንዲያርፉ መደረጋቸውን ጠቅሰዋል።
መጀመሪያ ማረፊያ ቦታ ለማዘጋጀት ጥረት አድርገናል። ማረፊያ ቦታዎቹ አንድ አራት ትምህርት ቤቶች ናቸው። ቅዳሜ ገበያ ትምህርት ቤት፣ ዳውዶ፣ ካራጉቱ እና አዲስ ፋና ትምህርት ቤቶች ጊዜያዊ ማረፊያ ቦታ ሆነው እዛ እንዲጠለሉ ለማድረግ ጥረት አድርገናል።
በየዕለቱ ወደ ከተማዋ ከሚዘልቀው ተፈናቃይ አንጻር በትክክል ተፈናቅለው የመጡትን ሰዎች ቁጥር መናገር ባይቻልም ከ20,000 በላይ ለሚልቁት ግን አስቸኳይ የምግብ ድጋፍ እንዲደረግ ለሚመለከተው አካል ማሳወቃቸውን ጠቁመዋል።
ወደ 21,600 ይሆናሉ በሚል ለክልሉ አደጋ መከላከል ምግብ ዋስትናው ከዚያም በላይ ለፌዴራል ብሔራዊ አደጋ ስጋትም በ21,600 የዕለት እርዳታ ድጋፍ እንዲመጣ ጥያቄውን እያቀረብን ምላሽ እየተሰጠ ያለበት ሁኔታ ነው ያለው።
በተለይ በዚህ ሳምንት ወደ ከተማዋ የገቡት ተፈናቃዮች ቁጥር ከፍተኛ መሆኑን ያወሱት ኃላፊው ከኮረም፣ ከአላማጣ፣ ከቆቦ፣ ከወልዲያና ከመርሳ መምጣታቸውን ነው የሚገልጹት። ከነዚህ በተጨማሪ ከአጎራባች ዞኖችና ክልሎች ተፈናቅለው የመጡ መኖራቸውንም አክለዋል።
ከአፋር ክልል ዞን 4 ላይ ያሉ የሚባል ወረዳ አለ። ከዛ ወደ 200 ሊሆኑ የሚችሉ ተፈናቃዮች እንዳሉ መረጃው ያሳያል። ከዛ ውጭ ዋግምራ፣ ሰቆጣ አካባቢ ላይ በተመሳሳይ ተፈናቅለው ይመጣሉ። ኦሮም አካባቢም ላይ እንደዚሁ ተፈናቅለው ይመጣሉ። ስለዚህ መረጃውን እየለየን ነው። መረጃውን በጨረስን ሰዓት ከመንግስት የሚጠበቀውን የዕለት እርዳታ ድጋፍ ለመስጠት ጥረት እናደርጋለን።
የተፈናቃዮች ዝርዝር መረጃ ለማጣራት ጊዜ ቢወስድም ከትናንት በስቲያ ጀምሮ በተደረገው ጥረት 10,000 ለሚደርሱ ሰዎች የዕለት ምግብ ድጋፍ መደረጉን ጽህፈት ቤቱ አስታውቋል። እስካሁን በመቶዎች የሚቆጠሩ የምግብ ማብሰያ ቁሳቁስን ጨምሮ 1658 ኩንታል ሩዝ፣ ነጭ ዱቄትና አልሚ ምግብ ከመንግስት በኩል መቅረቡን ጠቁመዋል። በሚቀጥሉት ቀናት ቀሪዎቹን ለማዳረስ የተጠናከረ ጥረት እየተደረገ ነው ያሉት ኃላፊው የከተማዋ ህዝብ ለተፈናቃዮቹ ያሳየውን ወገንተኝነትም አድንቀዋል።
እውነት ለመነጋገር የደሴ ህዝብ እንግዳ ተቀባይነቱን በተጨባጭ በተግባር ያየንበት ሁኔታ ነው ያለው። ሽሮ በርበሬ በመንግስት በኩል አይቀርብም። ማህበረሰቡ ካለው ነገር ላይ ሽሮ በርበሬ እያቀረበ፣ ዘይት ጭምር እያቀረበ፣ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ አለ። በተለይ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት ላይ የዚህ የዳውድ በጎ ፍቃድ ወጣቶች ህብረተሰቡን በማስተባበር ፈጥኖ ለተፈናቃዮች ምግብ ነክ የሆኑ ምግብ ነክም ያልሆኑ ድጋፎች ለማድረግ የተደረገው ጥረት በጣም አበረታች ነው። ከዛም አልፈን ካራጉቱ ትምህርት ቤትም አይተናል፣ አዲስ ፋና ትምህርት ቤትም አይተናል። ስለዚህ በሁሉም ትምህርት ቤቶች የህብረተሰቡ ተሳትፎ አቀባበል ወሎዬነታችንን፣ አማራነታችንን፣ ኢትዮጵያዊነታችንን በተጨባጭ የሚገልጽ ነው እና ይሄ ድጋፍ ተጠናክሮ ሊቀጥል ይገባል።
ወይዘሮ መሰረት ተስፉ ቆቦ ከሚገኘው ቤት ንብረታቸው ተፈናቅለው ከ8 ቤተሰቦቻቸው ጋር ወደ ደሴ መጠለያ ጣቢያ ለመድረስ ቀናት የተሻገረ አድካሚ የእግር ጉዞ ፋታ አልባ ስጋት ማሳለፋቸውን ይናገራሉ።
ተኩሱ ስላለ ፍንጣሪም በከባድ መሳሪያም ፍንጣሪ የተመታ ስለሆነ ብሶ ወጥቷል፣ ብሶ ተፈናቅሏል። እኛ የወጣ ነው በእግር ነው ከቆቦ ወደ ወልዲያ። ወልዲያ ላይ ትንሽ እዛ ካምፕ ላይ ነበር፣ ትንሽ እዛ ተረጋግተን ነበር። ከዛ ደግሞ ወደዚህ መጣ ነው ወደ ደሴ። አሁን ላይ ካምፕ ላይ አለ።
ከሞቀ ቤት ከተደላደለ ኑሮ በድንገት መፈናቀል ፈታኝ ቢሆንም ደሴና የከተማዋ ነዋሪዎች ያደረጉልን ድጋፍ ከሀዘናችን አጽናንቶናል ብለዋል።
እርዳታ ትላንትና ትላንት ወዲያ እየሰጠ ነው። ሩዝና ስንዴ ዱቄት እየተሰጠ ነው። 15 ኪሎ ለአንድ ግለሰብ ለእናቶችና ለህጻናት ደግሞ አልሚም ግን ተዘጋጅቷል። ለደሴ ነዋሪ ላለው ሰው በጣም እናመሰግናለን። እርዳታ ለሚሰጡትንም እጅግ በጣም አድርገን እናመሰግናለን። እስካሁን አልከፋንም።
ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም በወልዲያና በጎንደር ግንባሮች በጦርነቱ ምክንያት የተፈናቀሉት ሰዎች ሩብ ሚሊዮን እንደሚደርሱ ገልጸዋል።
በአሁኑ ሰዓት በህልውና ዘመቻው በጎንደር ግንባርና በወልዲያ ግንባር ከሄደ ያለበት ሁኔታ ነው ያለው። በዚህ ምክንያት ከ250,000 አካባቢ የሚሆኑ የህብረተሰብ ክፍሎች ተፈናቅለው በወልዲያ ግንባር ደሴ የተቀመጡበት ሁኔታ አለ። እንዲሁም ደግሞ በጎንደር ግንባር ደግሞ ደባርቅ ላይ። ስለዚህ እነዚህን ለመደገፍ በክልል ከፌዴራልና ከተፈናቃዮቹ ካረፉበት ዞን ጋር ቀናጅት ራሱን የቻለ የኢንሲደንት ኮማንድ ፖስት በማቋቋም ሰብአዊ ድጋፉን የሚሰጠው አካል ከፌዴራል ከክልልና ከዞን ራሱን የቻለ አደረጃጀት ተፈጥሮ እየተሰራ ነው ያለው።
በደባርቅ ከተማ ያሉት ተፈናቃዮች አብዛኞቹ ከቤተሰብ ጋር መጠለላቸውን አስታውቀዋል ኮሚሽነሩ።
ደባርቅ ያሉት ቁጥራቸው ኦልሞስት ወደ 30,000 አካባቢ የሚደርሱ ናቸው። ነገር ግን ማህበረሰቡ ጋር ተቀላቅለው ነው እየኖሩት ያለ። ዳታ በመናደርግበት ሰዓት ላይ ነው የሚመጡት።
ለተፈናቃዮቹ ዳታ ያደረሱ ያሉት የክልሉና የፌደራሉ መንግስት ተፈናቅለው የሚገኙባቸው አካባቢዎች ነዋሪዎችና እንደ ቀይ መስቀል አይነቶቹ ግብረሰናይ ድርጅቶች መሆናቸውን የዘረዘሩት ኮሚሽነር ዘላለም ሰብአዊ ጉዳይ ይገደናል የሚሉ ዓለም አቀፍ የተራድኦ ተቋማት ተሳትፎ ውስን ነው ብለዋል።
ዋነኛውን የድጋፍ ስራ እየሰራ ያለ መንግስትና የአካባቢው ህብረተሰብ ነው ድጋፍ እያደረጉ ያሉ። ልክ እንደ ሌሎች ግዛቶች የመንግስታዊ ያልሆኑ ድርጅቶች፣ ኢንተርናሽናል ኤንጂኦዎች፣ ዩኤን ኤጀንሲዎች ተሳትፎ ያን ያህል የጎላ አይደለም። እኛ የመጠባበቂያ እቅድ አዘጋጅተን ለመንግስታዊ ላልሆኑ ድርጅቶች ሪፖርቶች እያወጣን ነው የደረሰውን ጉዳት በሚመለከት። እዛ ጊዜ ድጋፍ ያደርጋሉ ብለን እናስባለን። እስካሁን ግን የጎላ ድጋፍ አይደለም። በመንግስትና በአካባቢው ህብረተሰብ ነው ድጋፍ እየተደረገላቸው።
የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤትም በጦርነቱ እየደረሰ ካለው ሰብአዊ ቀውስ አንጻር የዓለም አቀፉ በጎ አድራጎት ተቋማት ድጋፍ አነስተኛ መሆኑን ነው የሚጠቅሱት።
እስካሁን አንዳንዶቹ መረጃ ከመጠየቅ ባለፈ ያቀረቡት ድጋፍ የለም። ምናልባት ድጋፍ እያደረገልን ያለው እዚህ የኢትዮጵያ ቀይ መስቀል ደሴ ቅርንጫፍ አንደኛ የሮቶ ድጋፍ በተጨባጭ ዛሬ ያደረገበት ሁኔታ አለ። ሮቶ ማለት ያው የውሃ መያዣ ማለት ነው። ሌሎች የጽዳት እቃዎችንም ማቴሪያሎች ድጋፍ እያደረገበት ሁኔታ ነው። መረጃም እየጠየቀን ጥያቄውን አቅርቦ ለህብረተሰቡ ምላሽ ለመስጠት በዚህ በኩል ጥረት እየተደረገ ነው እና የዚህ የኢትዮጵያ ቀይ መስቀል ማህበር ደሴ ቅርንጫፍ አመራርና ሙያተኞቹ ነው ተግባሩን ባለቤቱ ነው ለመደገፍ የሚያደርጉትም ጥረት መልካም ነው የሚል አስተያየት ነው ያለኝ። ከዛ ውጭ ግን በርከት ያሉ WFP፣ ሴቭ ዘ ችልድረን፣ ሌሎችም እንደዚህ ሰብአዊ ተቋሞች አሉ። መረጃ ከመጠየቅ ባለፈ እስካሁን የተደረገ ድጋፍ የለም። ቀደም ሲል በነበሩት ከዚህ ከኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋ ለተፈናቀሉ ዜጎች ያደረጓቸው ሰብአዊ ድጋፎች አሉ። አሁንም ቢሆን ወገን እስከተፈናቀለ ድረስ ፈጥኖ መደገፍ የሚገባቸውን ምግብ ነክም ምግብ ነክ ያልሆኑ ድጋፎች ድጋፍ ማድረግ አለባቸው።
የችግሩን አሳሳቢነትና ውስብስብነት ያወሱት ኮሚሽነር ዘላለም የተቀናጀ አሰራር እንዲኖር ጠይቀዋል።
ስራው ትንሽ ውስብስብ ይላል፣ ምክንያቱም በየቀኑ የሚፈናቀለ የህብረተሰብ ክፍል ከመኖሩ ጋር ተያይዞ። ስለዚህ የብዙ ተቋማትን ቅንጅት የሚጠይቅ ጉዳይ ነው። የሰብአዊ ድጋፉን ብቻ ሳይሆን ከቤታቸው ተፈናቅለው የወጡ የህብረተሰብ ክፍሎች ከመሆናቸው ጋር ተያይዞ የሕክምና አገልግሎት መስጠት ያስፈልጋል። የንጹህ መጠጥ ውሃ አገልግሎት መስጠት ያስፈልጋል። በተመሳሳይ ደግሞ ከማህበራዊና ኢኮኖሚ ቀውሱ በላይ ደግሞ የስነልቦና ስብራቱ በጣም የከፋ ነው እና ይህን ሁሉ ትሬት የሚያደርግ አካል ያስፈልጋል። አሁን ባለው ሁኔታ የዕለት ምግብ ላይ ብቻ ነው ትኩረት ተደርጎ እየተሰራ ያለ። ስለዚህ የሌሎችን ተቋማት ቅንጅት የሚጠይቅ ጉዳይ ከመሆኑ ጋር ተያይዞ እዚህ ላይ የሚስተዋል የቅንጅት ችግር አለ። ይህን ችግር ለመፍታትም ከሚመለከታቸው አካላት ጋር ተነጋግረን በአጭር ጊዜ ውስጥ ችግሩ የሚፈታበት ሁኔታ ይኖራል።
በክልሉ ካለው የተረጂ ቁጥር አንጻር በቂ ግብአትም ለማቅረብ ውስንነት አለ ነው የሚሉት ኮሚሽነሩ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ ናዝሬት ይወስደናል። የህግ ባለሙያውን የአቶ አብዱል ጀባር ሁሴንን አሟሟት በተመለከተ የተለያዩ የሁለት ወገን አስተያየቶች እየተሰጡ ነው። ወንድማቸው አቶ ሱልጣን ሁሴን በዱላ ተደብድበው መሞታቸውን ሲናገሩ፣ የአዳማ ከተማ አስተዳደር የጸጥታ ጉዳዮች ጽህፈት ቤት በበኩሉ በተደረገው ምርመራ የአቶ አብዱል ጀባር አስከሬን ላይ የሚታይ ደምም ሆነ ቁስል እንደሌለ የአዳማ ሆስፒታል አረጋግጠዋል ይላል። በአንጻሩ የምኒልክ ሆስፒታል የምርመራ ውጤት ግን እስካሁን እንዳልደረሰም አመልክተዋል። የአቶ አብዱል ጀባር ወዳጅ የሆኑትና በአዳማ ሆስፒታል የውስጥ ደዌ ልዩ ሕክምና ትምህርት በመከታተል ላይ የሚገኙት ዶክተር ሆራ ሟቹ አቶ አብዱል ጀባር ከንፈራቸው አካባቢ ቁስልና ደም ይታይ ነበር ይላሉ። ፀሐይ ዳምጠው ተከታትለዋለች።
አቶ አብዱል ጀባር ሁሴን የህግ ባለሙያና ጠበቃ ሲሆኑ በአዳማ ከተማ ውስጥ ይኖሩ ነበር። ባለትዳርና የአንድ ልጅ አባትም ነበሩ። ባለፈው ነሐሴ 5/2013 ዓ.ም በአዳማ ከተማ ገዳ ቀበሌ ወይም በዱሮ 12 ቀበሌ ተብሎ በሚታወቅ ስፍራ ማታ ወደ 2:00 ወርቀው መገኘታቸውን የአዳማ ከተማ ጸጥታ ጽህፈት ቤት ገልጸዋል። ከአቶ አብዱል ጀባር ህይወት ማለፍ ጋር በተያያዘ የአሜሪካ ድምጽ ከቤተሰብ አባላት መካከል ወንድማቸውን አቶ ሱልጣን ሁሴንን አነጋግሯል።
ደወሉብኝ። ከዛም በኋላ እንዴት ሆነ ብዬ ስጠይቀው ተመቶ ነው ከኋላ መቶ ነው የጣሉት። ከዛን መጀመሪያ አዳማ ሆስፒታል ማታ አዩና ከዛም በኋላ ወደ ምኒልክ ላኩ። ከምኒልክ ሲመለስ በጀርባ በኩል የተመታ ምት አለ፣ ደም አሳሳለ። ቀን ወደ 9 ሰዓት አካባቢ ወጣ ከቤት። ከዛን ማታ ወደ 1 ሰዓት ሊሆን ሲል ወደ ቤት ሲሄድ መንገድ ላይ ታፍኖ ነው እንደዚህ ያደረጉት እንጂ ምንም የሆነ ነገር የለም። እንግዲህ ጥል የለውም ከሰው ጋር።
የአዳማ ከተማ ጸጥታ ጽህፈት ቤት ኃላፊ አቶ መኩሪያ ድንቁ ስለ አቶ አብዱል ጀባር ሁሴን ሞትም በተመለከተ ገዳ ቀበሌ ነው ወርቀው የተገኙት ስሉ አብራርቷል።
ሰላም ዶድሮ 12 ቀበሌ የሚባል ቦታ ነው። እዛ አካባቢ ወድቆ ሲገኝ በአካባቢ የነበሩ ሰዎች ህይወታቸው ሳያል ደርሰዋል። እነኚህ ሰዎች እርዳታ እያደረጉ እንዳለ ነው ያለን መረጃ። ውሃ በሰውነቱ ላይ የሚያፈሱ ነበሩ። ከዛ ውጪ ደግሞ እሱ ራሱ የባለቤቱ ስልክ ለነበሩ ሰዎች ሰጥቶ ለባለቤቱ እንዲደወል አደረጓል። ባለቤቱ ጋር ሲደወል ባለቤቱ ያለችው በአካባቢው ስኳር የሚገኝ ከሆነ ስኳር ስጡት የሚል ነገር አነሳች። እዛ አካባቢ የነበሩ ሰዎች ተሯርጦ ስኳር አቅርበዋል። ትንሽ አቅምሰዋል። ካቀመሱ በኋላ ትንሽ ፋታ ያገኝበት ሁኔታ እንደነበር ነው የምናውቀው። ከዛ በኋላ ስኳርና ግፊት ስላለበት በተደጋጋሚ እሱን በየጊዜው ሲያደርስ የነበረ የአንድ ባጃጅ ባለቤቱ ወዲያው ልካ ወደ ሆስፒታል እንዲደርስ ነው የተደረገው። ነገር ግን ሪጂቫሊ ሆቴል ሳይደርስ እንደሞተ ነው እኛ መረጃው ያለን።
አቶ መኩሪያ አክለውም የአቶ አብዱል ጀባር አስክሬን ከየት ወዴት እንደተወሰደ እና ስለምንነገር መረጃም አብራርቷል።
የሪጂቫሊ ሐኪሞች ቤቱ ስላለፈ ወደ አዳማ ሆስፒታል ሪፈር እንዲደረግ ነው ያደረጉት። አዳማ ሆስፒታል ከደረሰ በኋላ እዛ የነበሩ ሐኪሞች የሰጡት ምክር ወይ ደግሞ ሀሳብ በሰውነቱ ላይ ምንም አይነት ቁስል፣ ምንም አይነት ደም እንደሌለ ይህንን መስክረዋል። ይህ ከሆነ በኋላ ወደ አዲስ አበባ ምኒልክ ሆስፒታል ሪፈር እንዲደረግ ተደረገው እና በተጨባጭ ይህ ነው የሚለውን የሐኪም ወይ ደግሞ ባለሙያዎች የሚሰጡትን መረጃ የምንጠብቅ እንዳለ ሆኖ የምናውቀው ይህንን ነው። ከምኒልክ የመጣ መረጃ የለም። መረጃ ሰው ሲሞት በአንድ ቀን አይሰጥም፣ ውሎ ያድራል። እንግዲህ ሰው እንደዛ ሊሉ ይችላሉ። ለማንኛውም እውነታ የሚረጋገጠው መረጃው ሲመጣ ነው እና መረጃው ስለ ይህን የምለውንና ወንድሙ ያስተላለፈውን የትኛውን የሚለውን ያው እሱ የሚያረጋግጥልን እንዳለ ሆኖ እኛ የምናውቀው ግን ይህንን ያሁን ያልኩትን ነው።
በአካባቢው የነበሩ ሰዎች በፖሊስ ቁጥጥር ስር ሆኖ ምርመራ እየተካሄደባቸው ነው ሲሉም አክለዋል። ኃላፊውም
እስካሁን 6 የሚሆኑ ሰዎች ቃል ፖሊስ ተቀብሎ በቁጥጥር ስርም ሁኔታ ውስጥ እንዲጣራ በፖሊስ ቁጥጥር ስር የዋሉ ሰዎች አሉ።
የአቶ አብዱል ጀባር ሁሴን ወዳጅና የአዳማ ሆስፒታል የውስጥ ደዌ ስፔሻሊቲ ተማሪ መሆናቸውን የገለጹት ዶክተር ሆራ ስለ ሁኔታው እንዲህ ሲሉ አብራርተዋል።
ጤናውን ከዚህ በፊት ስከታተል ስለነበረ መጀመሪያ ወደ ሪፍት ቫሊ ሆስፒታል ሲወስዱት ነው ደውለው የነገሩኝ። ወደ ሪፍት ቫሊ ሆስፒታል ስንወስደው ህይወቱ አልፏል። ከዛ ያንን አይተን ወደ አዳማ ሆስፒታል ሜዲካል ኮሌጅ ወሰድነው ማለት ነው። አሁን እየነገርኩ ያለሁት ጤናውን እንደ ቅርብ ወዳጅ ሲከታተል እንደነበረ ሰው ነው። ያኔ እንግዲህ በሰውነቱ ላይ ያየነው አፉ ታችኛው ከንፈሩ አካባቢ ደም ይታይ ነበር። ሌላ ከፍተኛ ጉዳት በሰውነቱ ላይ አላየሁም። ቢሆንም ይህን ለማረጋገጥ ሌላ ባለሙያ ይጠይቃል። ስለዚህ የተረጋገጠ ነው የሚል መደምደሚያ መስጠት አልችልም።
ዶክተር ሆራ የአስክሬን ምርመራ ውጤትን በተመለከተ እና የአቶ አብዱል ጀባር የጤንነት ሁኔታ ላይ የሚከተለውን አስተያየት ሰጥቷል።
አለን አፍ ማቲን ሀቶራን አብዱልብል ሆስፒታል ጠቀብ ንዱረ ቱር ቀጀለት የሀጋማ ደንባፈን
በህይወት ከማለፉና ሆስፒታል ከመድረሱ በፊት ስለነበረው ሁኔታ አለየውም። ማታ 2:30 አካባቢ ደውለው ህይወቱ ማለፉን ነገሩኝ። ከዚያ ወደ አዳማ ሆስፒታል ሜዲካል ኮሌጅ ከወሰድነው በኋላ ለአጠቃላይ ምርመራ ወደ ምኒልክ ሆስፒታል መሄድ ስለተፈለገ ማታ ወደ አዲስ አበባ ሄድን። የምኒልክ ሆስፒታል ምርመራ አሁን ተከናውኗል፣ ውጤቱ ግን አልተነገረንም። መቼ እንደሚነገርም መረጃ የለንም። አብዱል ጀባር የስኳር በሽተኛ መሆኑን አውቃለሁ። ለዚህ አደጋ የሚያደርሰው ነገር መሆኑን ግን አልነገረኝም። እኔም ስከታተል ስለነበረ አላየውበትም። አስከፊ ምልክት። ብዙ ጊዜ ለጤናው የሚያሳስበው ነገር ሲከሰት ይነግረኛል። ሰሞኑንም ተደዋውለን ነበር። ስለ ጤናው ሳይሆን ስለ ሌላ ጉዳይ ነበር የተነጋገር ነው።
አቶ አብዱል ጀባር በጥብቅና ሙያቸው ለተለያዩ ሰዎች በነጻ ጥብቅና ሲቆሙ እንደነበር ተነግሯል። ህይወታቸው እስካለፈ ድረስ በእስር ላይ ለሚገኙት አቶ ጀዋር መሐመድ፣ በቀሌ ገርባና ለሌሎች እስረኞችም ጥብቅና ቆመው ነበር። እንዲሁም በቅርቡ ከእስር ተፈተው አሁን አሜሪካን ሀገር የሚገኙት ፖለቲከኛ አቶ ልደቱ አያሌው ጠበቃም ነበሩ። የአቶ አብዱል ጀባር ሁሴን ግብአተ መሬት ተናንትና በአዳማ ከተማ ወዳጅ ዘመድና የሙያ አጋሮቻቸው በተገኙበት በእስልምና እምነት ተከታዮች መካነ መቃብር ተፈጽሟል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ።
ጸሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው። የአፍጋኒስታን ነዋሪዎችና ቤተሰቦች መላውን አፍጋኒስታንን ለመቆጣጠር በመገስገስ ላይ ያሉትን የታሊባን ኃይሎች በመሸሽ ላይ ናቸው። አንዳንድ ስደተኞችም ለጊዜው ከሞት አደጋ ቢያመልጡም ስለ ወደፊቱ ሕይወታቸው ጣፈንታ ግን እርግጠኞች መሆን እንዳልቻሉ ይናገራሉ። ታሊባኖች ዛሬ ባወጡት መግለጫ ምሽቱን ባካሄዱት ጥቃት ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርን ጨምሮ በሰሜን ምስራቅና ደቡብ ያሉትን አምስት ዋና ዋና ከተሞች ሙሉ በሙሉ ተቆጣጥረናል ይላሉ። የአፍጋኒስታን መንግስት በበኩሉ የታሊባንን መግለጫ ባያስተባብልም ታሊባኖች በሳምንት ጊዜ ውስጥ ያሳዩት ግስጋሴ የመንግስቱ የጸጥታ ኃይሎች ለመቆጣጠር የተቸገሩበት መሆኑን ግን ተመልክተዋል። በሌላ ተያያዥ ዜና የእንግሊዝ መከላከያ ሚኒስትር ቤን ዋላስ ዛሬ ከስካይ ቴሌቪዥን ጋር ባደረጉ ቆይታ አፍጋኒስታን የመፍረስ አደጋ የተደቀነባት አገር ሆናለች ሲሉ ገልጠው አልቃይዳ እንደገና ተመልሶ በአገሪቱ ሊንሰራፋ ይችላል ሲሉም አስጠንቅቀዋል። ደረጀ ደስታ የአሜሪካ ድምፅ ዘጋቢዎች ሄዘር መርዶ ከቫን ቱርክ፣ አያዝ ጉል ከኢስላማባድ እና ጄፍ ሰለዲን ከዋሽንግተን ዲሲ ያጠናቀሯቸውን ዘገባዎች ጨምቆ ተከታዩን አጠናቅሯል።
የታሊባን ኃይሎች የአፍጋኒስታንን መንደሮች፣ ትናንሽ እና ትላልቅ ከተሞችን እየተቆጣጠሩ ነው። አብዛኞቹ የአፍጋኒስታን ነዋሪዎችና ቤተሰቦችም ጦርነቱና እየከፋ የመጣውን ድህነት በመሸሽ የኢራንና የቱርክ ድንበርን እያሳበሩ በመሸሽ ላይ ናቸው። ሕፃናትና ሴቶችን ጨምሮ በቱርክ ድንበር አቅራቢያ በሚገኘው የቫን ሐይቅ ውስጥም ስደተኞችን ደብቀው በሚያጓጉዙ ፍርስራሽ ጀልባዎችም ውስጥ ሞተው የተገኙ ስደተኞች መኖራቸውም ተዘግቧል። ታሊባኖች በሚቆጣጠሯቸው አካባቢዎች ከመንግስት ጋር ግንኙነት ያለው ወይም ከውጭ ድርጅቶች ጋር የሚሰራ ወይም የሃዛራ ብሔረሰብ አባል የሆነ ሰው ሊገደል ስለሚችል ሕይወቱ አደጋ ላይ መሆኑም ተመልክቷል። የቀድሞው የአፍጋኒስታን ወታደራዊ አዛዥ የነበሩት ፋሪድ ባራካዚ በታሊባኖች ከነሱ ጋር እንዲቀላቀሉ ተጠይቀው እምቢ በማለታቸው ወይ አገር ለቀው መውጣት ወይም ሊገደሉ እንደሚችሉ የተነገራቸው መሆኑን ይናገራሉ።
አፍጋኒስታን It's a disaster in Afghanistan and it's getting worse. So many provinces have been taken over by the Taliban. አፍጋኒስታን
ትልቅ ጥፋት አለ። አሁንማ እየባሰበት ነው። ብዙ ክፍለ ግዛቶች በታሊባን ቁጥጥር ስር ውለዋል።
እየተካሄደ ያለው ጦርነት ብዙ የንግድ ድርጅቶችና ትምህርት ቤቶችን እንዲዘጉ አድርጓል። የታሊባን ኃይሎችም እስላማዊ ሕግን ማስተዋወቅ ጀምረዋል። የቀድሞው የዩኒቨርሲቲ ተማሪ የሆነው ቃሲም ዩሲፍ እንዲህ ይላል።
We receive lots of threats and attacks by the Taliban. Many of our friends and teachers.
በታሊባን ብዙ ማስፈራሪያዎችና ጥቃቶች ደርሰውብናል። ከዩኒቨርሲቲያችንም ብዙ መምህራንና ጓደኞቻችን ተገድለውብናል።
ታሊባኖች በሚቆጣጠሯቸው አካባቢዎች የሚኖሩ በርካታ ልጃገረዶችና ሴቶች ገና ካሁኑ እንደ አውሮፓ አቆጣጠር በ1990ዎቹ ውስጥ እንደነበሩት ሆነው እንዲኖሩ መገደዳቸውን እየተናገሩ ነው። የቀድሞ የቋንቋ መምህር የሆኑት ሊያን ሳዴት እንዲህ ይላሉ።
በዚህ ጊዜ ሴቶች ወደ ህዝባዊ ዝግጅቶችም ሆነ ለትምህርት መውጣት አይችሉም፣ ምክንያቱም ደህንነታቸው የተጠበቀ አይደለም።
ወደ ቱርክ የተሰደዱትም በመንገድ ብዙ ችግር እንዳገኛቸውና የሰብአዊ እርዳታ ለማግኘት ብዙ ችግር እየገጠማቸው መሆኑን ይናገራሉ። ህጋዊ ፍቃድ የሌላቸው በመሆኑ በመንገድ የተያዙ፣ የተደበደቡ፣ ከዚያም የከፋ ችግር የደረሰባቸውና ወደ መጡበት ተመልሰው የተባረሩም በርካቶች መሆኑ ተገልጿል። ከጓደኞቻቸው ጋር 1500 ኪሎ ሜትር ያህል ተጉዘው ስታንቡል የገቡት ባረካዜ የተባሉ ስደተኛ ይህን ባቁ ኖሮ ከአፍጋኒስታን አልወጣም ነበር ብለዋል። ዩናይትድ ስቴትስ ጦሯ አፍጋኒስታንን ለቆ መውጣቷን ካሳወቀች በኋላ የታሊባን ኃይሎች ይዞታቸውን እያጠናከሩ ነው። ከ34 የአፍጋኒስታን ክፍለ ግዛቶች 16 ያህሉን መቆጣጠራቸው ተመልክቷል። በተለይ በዚህ ሳምንት ውስጥ ብቻ በአፍጋኒስታን ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርና እንዲሁም ከዋና ከተማዋ ካቡል 150 ኪሎ ሜትር ላይ የምትገኘው ጋዛኒ ከተማ ጋር ወደ አምስት ትላልቅ ከተሞችን መቆጣጠራቸውን ታሊባኖቹ አስታውቀዋል። የአፍጋኒስታን መንግስት ስለ ሁኔታው ማረጋገጫ ባይሰጥም መላውን አፍጋኒስታንን ለመቆጣጠር በመገስገስ ላይ ያሉትን ታሊባኖችን ለማስቆም መቸገሩ እየተነገረ ነው። በካቡል የሚገኘው የአሜሪካ ኤምባሲ ትናንት ባወጣው መግለጫ የታሊባን ኃይሎች በርካታ የአፍጋኒስታን መንግስት የሲቪል ሰራተኞችና የጸጥታ ባለስልጣናትን ህገወጥ በሆነ መንገድ በቁጥጥር ስር ማዋላቸውን አውግዘዋል። ኤምባሲው በመግለጫው እነዚህ ድርጊቶች ተቀባይነት የሌላቸው ከመሆኑም ሌላ ታሊባን በዶሃ እየተካሄደ ያለውን የሰላም ስምምነት ለመደገፍ ከገባው ቃል ጋር የሚቃረሩ ናቸው ብሏል። የአሜሪካ መከላከያ ሚኒስትር ቃል አቀባይ ጆን ከርቢ ባለፈው ረቡዕ በዋሽንግተን ለጋዜጠኞች ሲናገሩ ዩናይትድ ስቴትስ እየተባባሰ የመጣውን የአፍጋኒስታንን ሁኔታ ትገነዘባለች ብለዋል። ቃል አቀባዩ አያይዘውም የአሁኑ ትኩረታችን ደህንነቱ በተጠበቀ ሁኔታ አፍጋኒስታንን በሰላም ሙሉ ለሙሉ ለቀን የምንወጣበትና የአፍጋኒስታን ኃይሎችን የአየር ላይ ድጋፍ መስጠት የምንችልባቸው መንገዶች የትና በምን ሁኔታ እንደሆኑ ማየት ነው ብለዋል። አሁን እያደረግነው ያለውንም እሱ ነው በማለት አክለዋል። የእንግሊዝ የመከላከያ ሚኒስትር ቤን ዋላስ ዛሬ ከስካይ ቴሌቪዥን ጋር ባደረጉት ቆይታ አፍጋኒስታን የፈረሰች አገር የመሆን አደጋ እንደተደቀነባት ገልጸው አልቃይዳ እንደገና ተመልሶ በአገሪቱ ሊንሰራፋ ይችላል ሲሉ አስጠንቅቀዋል። ዋለስ ቀደም ሲል በሰጡት መግለጫ በአፍጋኒስታን የሚገኙ 4000 የእንግሊዝ ወታደሮችን እና እንግሊዞችን ሲረዱ የቆዩ ወደ 2000 የሚደርሱ የአፍጋኒስታን ዜጎችን ከታሊባን ጥቃት ለመታደግ በመቶዎች የሚቆጠሩ ፓራትሩፐሮችን ወደ ካቡል ለመላክ መዘጋጀታቸውን አስታውቀዋል።
ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች አሁን ልዩ ማሳሰቢያ
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤምኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ኤደን አመሰግናለሁ። አሁን ራዲዮ በቴሌቪዥን ቀደም ብላችሁ እንደሰማችሁት የቪኦኤ ጋቢናን እንድትከታተሉ እንጋብዛለን። በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ እንደምንጀምር ከወዲሁ እንገልጻለን። በኦሮምኛና በትግርኛ ፕሮግራሞቻችንም እንዲሁ ዝግጅቱ እንደተጠናቀቀም አስቀድመን እናስተዋውቃለን። ተከታተሉ አድማጮች። አሁን የአርብ ምሽት የምርጥ ዜማ ነው ሰዓቱ።
ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ የኔ ቆንጆ አላነ ደመሰስ
አላሞቅም ቤቱን ናትዬ ባንቺ የማልወደድኩት ማንደዱ ማጥፋቱን የኔ ቆንጆ የአራተኛው ጣትሽ ቀለበት አይወድቅም ነበረ በጉልበት ወደቀበሻለሁ በቀላሉ ለካስ ገላ ተሰልቀል ማጉደም
ጎዳናው ማዲንጎ አፈወርቅ በግሩም አጫወት እንዳቀነቀነው። ማዲንጎ እናመሰግናለን። አድማጮች፣ ሌላም ማሳሰቢያ አለን። ማስተዋወቅ እንዲያዝነው መሰንበቻውን በአድማጮች መስኮት ፕሮግራማችን ላይም ሆነ ሌሎች አስፈላጊ ባላችኋቸው አዎንታዊ ፋይዳ ባላቸው ርዕሰ ጉዳዮች ላይ ያተኮሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር ሕይወት እየጠፋ ያለበት ጦርነትና ግጭት በበረከተበት በዚህ በአሁኑ ወቅት ገንቢ የሆኑ ዝግጅቶች ወይም አስተያየቶች ከስድብ ዘለፋና አንዱ ሌላውን ከሚያንቋሽሽ አነጋገርና አጠቃቀም የጸዱ የብዙዎችንም ምከራ ለማቅለል የሚያግዙ አስተያየቶችና መልእክቶችን ብትልኩ እንመርጣለን። የስልክ መልእክቶቻችሁን በነጻ የምንቀበልበት መስመራችንም በቅርቡ እንደ ቀድሞ አገልግሎት መስጠት እንደሚጀምር ከወዲሁ ማስታወቅ እንወዳለን። ተሳተፉ። ክቡራትና ክቡራን አድማጮች፣ አሁን ወደ ሁለተኛው አጋማሽ መጠናቀቂያ እየተቃረብን ነው። ለዚህ ክፍል ተከታይ ወዳደረግነው ርዕስ ልውሰዳችሁ። ነዋሪነታቸው በዚህ በዩናይትድ ስቴትስ የሆነ የትግራይ ምሁራንና ተወላጆች ትግራይ ካንት ዌይት፣ ትግራይ መጠበቅ አትችልም በሚል ርዕስ በትላንትናው ዕለት በዋሽንግተን የሰዓት አቆጣጠር እኩለ ቀን አንስቶ እስከ እኩለ ሌሊት ድረስ የዘለቀ ክለብ ሃውስ በተሰኘ የውይይት ማድረጊያ መተግበሪያ ላይ ያዘጋጁትን ጥናታዊ ጽሑፍና ሌሎች የተሳትፎ ዝግጅቶችን በማቅረብ በጎፈንድሚና በሌሎች የገንዘብ ማሰባሰቢያ መንገዶች በመጠቀም የገቢ ማሰባሰብ አድርገዋል ትለናለች ኤደን ገረመው ባጠናቀረችው ተከታዩ ዘገባዋ። በተጨማሪም የተለያዩ የጨረታ ዝግጅቶችና የሙዚቃ ዝግጅት በማካሄድም ከ12 ሰዓታት በላይ ቆይተዋል ትላለች ኤደን። የመርሃ ግብሩን አስተባባሪ ዶክተር ሙልጌታ ገብረ እግዚአብሔር ጋር ቆይታ አድርጋ ተከታዩን አሰናድታለች።
ይሄ ሙዚቃ ትላንት በዋሽንግተን ሰዓት አቆጣጠር ከእኩለ ቀን ጀምሮ እኩለ ሌሊት እስኪያልፍ ድረስ በትግራይ ተወላጆችና በወዳጆቻቸው አማካኝነት አፍሮፖሊታን በተሰኘው የክለብ ሃውስ የስልክ መተግበሪያ ክፍል ውስጥ ከተሰሙት መካከል አንዱ ነው። በትላንትናው ዕለት የተካሄደው መርሃ ግብር በዋናነት ሁለት ዓላማዎችን የያዘ ነው የሚሉት ደግሞ በደቡብ ካሮላይና ግዛት የሜዲካል ዩኒቨርሲቲ ውስጥ መምህር የሆኑትና የዚህ መርሃ ግብር አስተባባሪ ዶክተር ሙልጌታ ገብረ እግዚአብሔር ናቸው።
ትግራይ ካንት ዌይት ትርጉሙ ትግራይ ከዚህ በላይ መጠበቅ አትችልም፣ ጥበቃው ልመናው ይብቃት የሚል አይነት መንፈስ ያለው ነው። ሁለት ዓላማ ይዞ ነው ይህ ፕሮግራም የተዘጋጀው። አንዱ ዓላማ እንደምታውቂው ትግራይ ባለፉት 9 ወራት በነበረው ጦርነት ብዙ መሰረተ ልማቶች ወድመዋል፣ ተሰርቀዋል። ህዝቡ ከመኖሪያ ቦታው ተፈናቅለዋል። የዩኤንም ይሁን የአውሮፓ ዩኒየንም ይሁን የአሜሪካ መንግስት ሪፖርቶችም እንደሚያሳዩት ሰው በረሃብም ድርቅም የሚመስል ነገር ተከስቶ እያጠቃው ነው እና ይህ ሁሉ የመጣው ደግሞ ያው በሰላም እጦት ነው እና ትግራይ ሰላም ያስፈልጋታል ስንል እነዚህ ሁሉ አሁን የተጓደሉት ነገሮች ሊመለሱ ትፈልጋለች። ከዚህ በላይ መጠበቅ አስችልም፣ የትግራይ ህዝብ ከዚህ በላይ መጠበቅ ይከብደዋል የሚል መንፈስ ነው እና ይህን ለማሟላት አንዱ ያደረግ ነው ያው ከኪሳችን ገንዘብ ማዋጣት ነው። ያው ህዝቡ በቻለው መጠን ሲያዋጣ ነበር እስካሁን ድረስ። ግን ያው የትግራይ ተወላጅ በዓለም ዙሪያ ያለው ቁጥር ብዛት በጣም ብዙ ስላልሆነ እና ከዛ የሚዋጣው ገንዘብ በቂ አይሆንም። ዘመዶች፣ ጎረቤቶች፣ አብረውን የሚሰሩት ሰዎች እንዴት አድርገን እንድረሳቸው፣ እንዴት አድርገን እንዲያግዙ እናርጋቸው የሚል አንድ አላማ ወይም ደግሞ አንድ ጎል ይዞ የተነሳ ነው። ሁለተኛው አላማ ባለፈው 9 ወራት በሚዲያም ይሁን በሌላ አካባቢ የምንሰማው ተጽፎ ሲነገር ትግራይ ውስጥ ረሃብ፣ የሴቶች መደፈር እንደዚሁም ሌሎች ጥቃቶች ኢንክሉዲንግ የዘር ማጥፋት የሚል እንድምታ ያለው በእነዚህ ቃሎች ትግራይ ስም ሲነሳ እንሰማለን እና ግን የትግራይ ምስል የትግራይ ህዝብ ካራክተር ሲገለጽ በእነዚህ ብቻ መወሰን የለበትም። እንዲያው ከዛ በላይ ያው ትግራይ ህዝብ ሰላማዊ ህዝብ፣ የእምነት ህዝብ፣ የፍትህ ህዝብ፣ ልክ እንደ ሌላው ኢትዮጵያ ህዝብ፣ ልክ እንደ ሌላው የዓለም ህዝብ እና ለብዙ ዘመናት ለዚህ የተጋ ህዝብ ነው እና የትግራይ ህዝብ ሰላም ብቻ ሳይሆን የሰላም ሽልማትም የሚገባው ህዝብ ነው የሚል መልእክት ያለው ፕሮግራም ነው።
በመርሃ ግብሩ ላይ የሙዚቃ ዝግጅቶች እንዲሁም በገቢ ማሰባሰቢያነት ለጨረታ የቀረቡ ጌጣጌጦች፣ የትግራይ ክልል ባንዲራና ስዕሎች የተጫረቱበት እንዲሁም ሰፋ ያለ የፓነል ውይይት የተካሄደ ሲሆን በዋናነት ውይይቶቹም የትግራይ ልማት ማህበራት ከዚህ ቀደም ስላበረከቷቸው አስተዋጽኦች፣ የመገናኛ ብዙሃን ቅኝት እንዲሁም የትግራይን ታሪክና ባህል ቅኝት፣ ጦርነቱ በሌሎች በግብረሰናይ እንቅስቃሴዎች ላይ በሚሳተፉ የውጭ ሀገራት ዜጋዎች አይን የተቃኘበት እንደነበርም ዶክተር ሙልጌታ ያስረዳሉ።
ዋና ዋና አራት መርሃ ግብሮች ነበሩ በፓነል ውይይት አካባቢ። አንዱ ስለ ትግራይ ታሪክ፣ ሃይማኖት መንጽር ታሪክ በቋንቋ ማህበረሰባዊ ወግ እና የትግራይ ህዝብ አስተዋጽኦ ለኢትዮጵያ ህዝብ እንዲሁም ከዛ ቀጥሎም ለአፍሪካ የተነገረበት ውይይት የተደረገበት አንዱ ፓነል ዲስካሽን ነበር። ሁለተኛው የትግራይ ህዝብና ትግራይን ብለን ስናነሳ ያው ትግራይ ደሴት አይደለችም። ያው ትግራይ በኢትዮጵያ ውስጥ ምትኖር አንድ ከተማ ናት። የትግራይ ህዝብም በዚሁ እንዲሁ ለቁም ነገር ያበቃቸው ድርጅቶች እና ማህበራት የፈጠሩት ዝምድና ምን ይመስላል፣ አስተዋጽኦ ምን ይመስላል የሚልም የሚተነትን በተለይ በተለይ የትግራይ ልማት ማህበር እና የትግራይ የረድኤት ማህበር ሬስት እና ቲዲኤ ተብለው በተለምዶ የሚጠሩት ሁለት ኦርጋናይዜሽኖች የነበራቸውን ተመክሮ ለምሳሌ ከአማራ ልማት ማህበር ጋር፣ ከኦሮሞ ልማት ማህበር ጋር፣ ከደቡብ ልማት ማህበር ጋር እንደዚሁም ከሌሎች ልማት ማህበራት ጋር የተተነተነበት መድረክ ነበረ ማለት ነው። ሁለተኛው ሶስተኛው ስለ ትግራይ ህዝብ ስለ አስተዋጽኦ ስንናገር ያው የውጭ ሀገር ሰዎች ስራ ሊሰሩ እንደ ፒስኮር ሄደው አይተውት ምን ተገነዘቡ፣ ምን አይነት ስሜት እየተሰማቸው ነው፣ በተለይ ከጦርነቱ በኋላ ያዘጋጀነው ፕሮግራም ነው። አራተኛው ትልቁ መርሃ ግብር ያው የሚዲያ ሬዲዮም ይሁን በተለይ ሶሻል ሚዲያውም እንዲሁም ዩቱብ እነዚህ ባለፈው 9 ወራት በነበረው ጦርነት በዛ ምክንያት ደግሞ የተፈጠሩ ሚዲያዎች አሉ። እነዚህ ምን እየሰሩ ነው፣ ምን ሊሰሩ እያቀዱ ነው ለወደፊቱ የሚለውንም ተካተዋል።
ዶክተር ሙልጌታ ከትላንት እኩለ ቀን እስከ እኩለ ሌሊት ድረስ በጎፈንድሚና በጨረታ ብቻ በግምት ከ15,000 እስከ 20,000 ዶላር ገንዘብ ማሰባሰባቸውንና የገቢ ማሰባሰቡ መርሃ ግብር እንደሚቀጥል የተናገሩ ሲሆን ይሄ የእርዳታ ገንዘብ ለትግራይ ኃይሎች የሚደረግ ድጋፍንም ያካትት እንደሆነ ለቀረበላቸው ጥያቄ ተከታዩን ምላሽ ሰጥተዋል።
እኛ የምናሰባስበው ገንዘብ ያው F01C3 ቻሪቲ ኦርጋናይዜሽን በሆነው በትግራይ ልማት ማህበር የኖርዝ አሜሪካ ብራንች የሚገባ ነው እና እንደምታውቂው የቻሪቲ ኦርጋናይዜሽን በዚህ ሀገር ህጎች አሉ እና ለወታደራዊ አላማ ወይ ለሌላ አላማ ሊውል አይችልም። 100% ለሰብአዊ አላማ ነው እና እኛም ስናሰባስብ ሁለት ነገሮች ነው እዛ ያስቀመጥ ነው። አንዱ አሁን ተፈጥሮ ላለው የረሃብ ይሆን የመፈናቀል ይሆን እነሱን እንዴት አድርገን እናገዝ አምልሽ ትንሽ ናት ይቺ የሚያስፈልገው ነገር በጣም ብዙ ነው እና ለዚህ ትንሽ ማሟያ እንዴት አድርገን እናደርግ ነው እና 100% ለዛ አላማ የሚውል ገንዘብ ነው። ከዛ ውጭ ሊሆን አይችልም በአሰራርም ደረጃ በህጉም ደረጃ ማለት ነው። ሁለተኛው እዛው ላይ ሪሃቢሊቴሽን የሚላለው እና ገንዘብ በተሰባሰበ ቁጥር ነው አንዱ የዓለም አቀፍ እርዳታ ድርጅት አንድ ክሊኒክ እንኳ ቢሰራ ሁለተኛው ዓለምን አንሰራትም። ያው እንደዚህ አይነት ነገሮች መሰረተ ልማቶች መገንቢያ ወይም ደግሞ ሪሃቢሊቴት ማድረጊያ እንድንጠቀምበት ነው አላማ።
ደርሙልጌታ ገብረ እግዚአብሔር አክለውም የተሰባሰበው ገንዘብ በሰሜን አሜሪካ ለትግራይ ልማት ማህበር እንደሚለገስና በዛ መልኩ በጦርነቱ የተጎዱ መሰረተ ልማቶችን ለማቅናት አገልግሎት ላይ እንዲውል እንደሚደረግ ሙሉ እምነት እንዳላቸው የገለጹ ሲሆን በተጨማሪም የጦርነቱን መስፋፋት ተከትሎ ተከትሎ በአፋርና በአማራ ክልሎች ላይ ለደረሱ ጉዳቶችን በተመለከተስ ምን አስባችኋል በሚለው ላይ በአሁን ሰዓት ትኩረታችን ከባድ ጉዳት ለደረሰበት ለትግራይ ክልል ቢሆንም ነገር ግን ሌሎች ገቢ ማሰባሰብ ለሚሹት ደግሞ ተሞክሯችንን ለማጋራት ፍቃደኛ ነን ሲሉ አስታውቀዋል። ዶክተር ሙልጌታ በማጠቃለያቸው ላይ ለዝግጅቱ መሳካት አስተዋጽኦ ያደረጉ አካላትን በሙሉ ያመሰገኑ ሲሆን የመጀመሪያውን ዙር የገቢ ማሰባሰቢያ ሪፖርት የፊታችን እሁድ ነሐሴ 9 2013 ዓ.ም ይፋ እንደሚያደርጉም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች አሁን የፕሮግራም ማሳሰቢያ። ቀደም ብዬ እንዳስተዋወቅኩት የፕሮግራም ማሳሰቢያው የነገ ምሽት ዝግጅቶችን ይመለከታል። ከተለያዩ ግዛቶች መጥተው በጥቁር አንበሳ ሆስፒታል ህሙማን የቤተሰብ አባላቶቻቸውን በመርዳት ላይ ሳሉ ራሳቸው ማደሪያ በማጣት የትም ወድቀው የሚቀሩ ወገኖችን ለመርዳት ባቋቋመችው ልዩ አገልግሎት የተነሳ ዶክተር ሰላምነሽ ጽጌ የተባለች ወጣት ሐኪም ያሊ በመባል የሚታወቀውና በማንዴላ ስም የተሰየመው ፕሬዚዳንት ባራክ ኦባማ በዩናይት ስቴትስ ያቋቋሙት የወጣቶች መሪዎች ወይም ወጣት መሪዎችን ለማበረታታትና አቅጣጫ ለመስጠት የተቋቋመ ፕሮግራም የዘንድሮ እጩ ሆናለች። በነገው ምሽት ከሚቀርቡ ዝግጅቶች አንዷ ናት። የሳይበር ቴክኖሎጂን የሚመለከት ከዚህ ቀደም ከዶክተር መርሻ ጋር የተጀመረ ውይይትም ይኖረናል። ሌሎችም አሉን። አድማጮች ሰዓታችን ወደ መጠናቀቁ ነው። የአሜሪካ ድምፅ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና